የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 18 2017 ዓ.ም ዝግጅታችን ጀምሯል። በአማራ ክልል ታስረው የነበሩ ዳኞች ሙሉ ለሙሉ መለቀቃቸው ተገለጸ።
መስከረም 19/2017 ነው። አጋጣሚ ከጠዋት 3 ሰዓት አካባቢ እንግዲህ ለህግ ጥያቄ ትፈልጋለ በሚል ያው በወረዳ በነበሩ ሚሊሻዎች ታሰርኩት የሄድኩት እስከ ጥር 10 ቀን ድረስ እስር ቤት ነኝ። የተለያዩ እስር ቤቶች ላይ ነው የቆየሁት። ብዙውን እስር ቤት ያሳደፍኩት ያው ዳንግና ማረሚያ ቤት ነው።
የሰማችኋቸው በምስራቅ ጎጃም ዞን እናብሴ ሳር ምድር ወረዳ ፍርድ ቤት ፕሬዝዳንት የነበሩት አቶ እንዲሁም ታስረው የነበሩት አቶ ዘላለም ተመቸውን ነው። በምሽቱ በዚህ ዙሪያ ዘገባ አለን። ሌሎች ጥንቅሮችና ዓለም አቀፍ ዜናዎችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው አይደን ገረመው አብሬያችሁ ዘልቃለሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ሁላችንም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ለሰዓት ወደ ተያዘው ዓለም አቀፍ ዜና ነው የምናልፈው። አሉላ ከበደ።
ሰላም ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የትራምፕ አስተዳደር ከቻይና በሚነሱ የጭነት መርከቦች ላይ ከፍተኛ የቀረጥ ክፍያ እንዲጣል የሚል ሀሳብ አቀረበ። ሩሲያ በዩክሬን ጉዳይ በመንግስታቱ ድርጅት በተሰጠው ድምፅ ይበልጥ ሚዛናዊነት ያንጸባረቀ ያለችውን የዩናይትድ ስቴትስን አቋም አወደሰች። የአቡነ ፍራንሲስ የጤና ሁኔታ መጠነኛ መሻሻል አሳይቷል የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የትራምፕ አስተዳደር ከቻይና በሚነሱ የጭነት መርከቦች ላይ ከፍተኛ የቀረጥ ክፍያ እንዲጣል የሚል ሀሳብ አቅርቧል። አስተዳደሩ በቻይና ኩባንያዎች ባለቤትነት በተያዙ ወይም ቻይና ውስጥ በተፈበረኩ መርከቦች ላይ የተነጣጠረ ተጨማሪ መቀጮ ክፍያ የሚጥል ሀሳብ ነው ያቀረበው። ይህም አሁን ያለውን የዓለም ንግድ ኢኮኖሚዎች ይዞታ በእጅጉ ይቀይራል ሲል ቃል ገብቷል። አዲሱ ፖሊሲ ሸቀጦችን ወደ ዩናይትድ ስቴትስ በሚያጓጉዙበት ወቅት በበርካታ ወደቦች ለመቆም የሚገደዱት በቻይና የተያዙ አሊያም ቻይና ውስጥ የተሰሩ የሶስተኛ አገር ይዞታ የሆኑ የጭነት መርከቦች በእያንዳንዱ ወደብ በሚቆሙበት ወቅት $1,000,000 ወይም ከዚያ በላይ የሚሆን ክፍያ የሚጠይቅና በእያንዳንዱም ወደብ ተጨማሪ ክፍያ እንዲጠብቃቸው የሚያስገድድ ነው። ቻይና የዓለም አቀፍ መርከብ ግንባታ ኢንዱስትሪውን ኢፍትሐዊ በሆነ መልኩ አዛብታለች በሚል በርካታ የዩናይትድ ስቴትስ የሰራተኛ ማህበራት ካቀረቧቸው ክሶች ምርመራ ጋር በማያያዝ ነው የዩናይትድ ስቴትስ የንግድ ጉዳዮች ተጠሪ ጽህፈት ቤት ባለፈው አርብ ይህን እቅድ ይፋ ያደረገው። በፕሬዚዳንት ጆ ባይደን አስተዳደር ወቅት በጉዳዩ ዙሪያ የተጀመረው ምርመራ ባለፈው ወር ነው ውጤቱ ይፋ የተደረገው። አስተዳደሩ እቅዱ ተግባራዊ ይሁን ወይስ ይቅር የሚለውን እስከሚወስንበት በአውሮፓውያኑ የቀን አቆጣጠር እስከፊታችን መጋቢት 24 ባለው ጊዜ ለህዝብ አስተያየት ክፍት እንደሚደረግም ተገልጧል። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ ሊንጂያን በትላንትናው ዕለት የዩናይትድ ስቴትስን እርምጃ ክፉኛ የተቹበትን አስተያየት ሰንዝረዋል። ሩሲያ በዩክሬን ጉዳይ በመንግስታቱ ድርጅት በሰጠው ድምፅ ይበልጥ ሚዛናዊነትን ያንጸባረቀ ያለችውን የዩናይት ስቴትስን አቋም አወድሳለች። ዩናይት ስቴትስ የሰላም መንገድ በሚል ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባቀረበችው የውሳኔ ሀሳብ ላይ የተሰጠውን ድምፅ ተከትሎ የክሬምሊን ቤተ መንግስት በዩክሬን ጉዳይ ይበልጥ ሚዛናዊነት የተንጸባረቀበት ነው ያለውን የዋሽንግተንን አቋም በደስታ መቀበሉን በዛሬው ዕለት ባወጣው መግለጫ ይፋ አድርጓል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለጉዳዩ መቋጫ ለማበጀት ዩናይትድ ስቴትስ ያላትን እውነተኛ ፍላጎት ያሳየ ነው ብለውታል። ብሪታንያና ሌሎች ዩናይትድ ስቴትስ አጋር አውሮፓውያን ግን በድምፀ ተአቅቦ ነው ሀሳባቸውን ያንጸባረቁት። ባለአራት መስመሩ ዩናይትድ ስቴትስ ያቀረበችው ጽሑፍ በሩሲያና በዩክሬን መካከል በተፈጠረው ግጭት በጠፋው የሰው ሕይወት ያሳደረበትን ሐዘን ገልጦ የተባበሩት መንግስታት ድርጅት ዋና ዓላማ ዓለም አቀፍ ሰላምና ደህንነት ማስጠበቅ እንዲሁም አለመግባባቶችን በሰላማዊ መንገድ ለመፍታት መሆኑን ይገልጣል። በተጨማሪም ግጭቱ በፍጥነት እንዲቆም በዩክሬንና በሩሲያ መካከል ዘላቂ ሰላም እንዲሰፍንም አጥብቆ ይማጸናል ይላል። ውሳኔው የሰላም መንገድ የሚያስይዘን ይሆናል ያሉት የዩናይትድ ስቴትስ የመንግስታቱ ድርጅት መልእክተኛ ዶሮቲ ሺያ ለምክር ቤቱ አባላት ሲናገሩ ይህ የመጀመሪያው ነገር ግን ወሳኙ እርምጃ ነው ብለዋል። ሁላችንም ልንኮራበት ይገባል። አሁን ለዩክሬን፣ ለሩሲያና ለዓለም አቀፉ ማህበረሰብ ሰላምና ለመጪው ጊዜ ግንባታ ልንጠቀምበትም ይገባል ሲሉ አክለዋል። የአቡነ ፍራንሲስ የጤና ሁኔታ መጠነኛ መሻሻል ማሳየቱ ተገለጠ። የሮማ ካቶሊካዊት ሊቀ ጳጳስ አቡነ ፍራንሲስ ጤናቸው አሁንም አሳሳቢ ሁኔታ ላይ ቢሆንም መጠነኛ መሻሻል ግን ታይቶበታል ሲል ነው ቫቲካን ዛሬ ባወጣው መግለጫ ያስታወቀው። የ88 ዓመቱ ሊቀ ጳጳስ አቡነ ፍራንሲስ በመተንፈሻ አካል ላይ በሚያድር ህመምና ሌሎች ተያያዥ የጤና ችግሮች ሳቢያ እንደ አውሮፓውያን የዘመን አቆጣጠር ከየካቲት 14 አንስቶ ሮም የሚገኘው ጄሜሊ ሆስፒታል ውስጥ ሕክምና እየተረዱ ይገኛሉ። ማክሰኞ ዕለት በቅዱስ ጳውሎስ አደባባይ የተገኙ አማኞችና ጎብኚዎች በአቡኑ ጤና ሁኔታ መጨነቃቸውንና ተስፋ ያደረባቸው መሆኑን አጣምረው ገልጠዋል። ከፖላንድ የመጡት ቄስ አቡነ አርተር ስለ እኛ መልካም የሚያስቡ አባታችን ናቸው፣ ሁላችንንም ልክ ስለ ወላጆቻችን እንደምንጨነቀ ሁሉ ያሳስበናል። ስለ አባታችን ተጨንቀናል፣ ስለዚህ እንዲሻላቸው እንፈልጋለን። ነገር ግን ሁሉም በእግዚአብሔር እጅ ነው ብለዋል። ሊቀ ጳጳሱ ያጋጠማቸው የሰውነት መቆጣት ወይም ማመርቀዝ ህመም ውስብስብ መሆኑንና በሁለትና ከዚያ በላይ በሆኑ የረቂቅ ተዋሲያን አማካኝነት የተከሰተ መሆኑ የቫቲካን መግለጫ አመልክቷል። በመጨረሻም ኮንጎ ውስጥ ያልታወቀ በሽታ 50 ሰዎችን ገደለ። ሰሜን ምዕራብ ኮንጎ ውስጥ የተከሰተ ያልታወቀ ወረርሽኝ ከ50 በላይ ሰዎችን መግደሉን ከስፍራው የሚገኙ ሐኪሞችና የዓለሙ ጤና ድርጅት ባለሥልጣናት በትላንትናው ዕለት አስታውቀዋል። መጀመሪያው በሽታ ምልክቶች በሚታዩበትና ለህመሙ የተጋለጠ ሰው ለህልፈት በሚዳረግበት መካከል ያለው ጊዜ በአማካይ የ48 ሰዓታት እድሜ ብቻ መሆኑን ጠቅሰው በእጅጉ አሳሳቢ ያደረገውም ይህ ሁኔታ ነው ሲሉ የክልሉ የወረርሽኞች መከታተያ መስሪያ ቤት ለአሶሺየትድ ፕሬስ በሰጡት አስተያየት አመልክተዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የተከታተላችሁት ከዓለም ዙሪያ የተሰባሰበውን ዜና ነበረ። አሉላ ከበደን እናመሰግናለን። በድጋሚ አብረናችሁ የምናመሸውን ባለሙያዎች እናስተዋውቃችሁ። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ሳምሬ ስርጭቱን በማቀናበር፣ ጽዮን ግርማ ዋና አዘጋጇ ናት። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አምሃሪክ የፌስቡክ ገጽ፣ ድረገጽ እንዲሁም ዩቱብ ላይ ትከታተሉ ዘንድ በአክብሮት እየጋበዝኩ ለምሽቱ ቀዳሚ ወዳደረግነው ዘገባ እንሻገር። በአማራ ክልል ታስረው የነበሩ ዳኞች ሙሉ ለሙሉ መለቀቃቸውን ማህበሩ አስታወቀ። ከባለፈው ጥቅምት ወር ወዲህ ከስራቸው ጋር በተያያዘ ታስረው የነበሩ ዳኞች በሙሉ መለቀቃቸውን የአማራ ክልል ዳኞች ማህበር አስታውቋል። ዳኞቹ የተለቀቁት በጊዜው መሆኑን የተናገሩት የማህበሩ ተወካይ ኃላፊ አቶ ብርሃኑ አሳሳ ከባለፈው ሳምንት አንስቶ እስከ ትላንት በስቲያ ድረስ የቀሩት 5 ዳኞችም ተለቀዋል ብለዋል። እያንዳንዱ ዳኛ በምን ምክንያት እንደታሰረና እንደተለቀቀ ምንም የሚያውቁት ነገር እንደሌለ የተናገሩት አቶ ብርሃኑ እንደ ማህበር ግን ባለፈው ጥቅምት ወር 13 ዳኞች በስራቸው ምክንያት መታሰራቸውን መግለጫ አውጥተው እንደነበረ አስታውሰዋል። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ፍርድ ቤት ፕሬዝዳንት የነበሩትና ለአራት ወራት ያህል ታስረው ባለፈው ጥር 10 ቀን 2017 ዓ.ም የተለቀቁት አቶ ዘላለም ተመቸው በተጠረጠሩበት ወንጀል ታስረው ፍርድ ቤት ሳይቀርቡ መለቀቃቸውን ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት።
የአማራ ክልል ዳኞች ማህበር ተወካይ ኃላፊ አቶ ብርሃኑ አሳሳ ካለፈው ጥቅምት ወር ጀምሮ ማህበሩ በውል ባልተረዳው ምክንያት ዳኞች ይታሰሩ እንደነበር ገልጸው አሁን ግን የታሰሩት በሙሉ መለቀቃቸውን አስታውቀዋል።
የአማራ ክልል ዳኞች ማህበርም መግለጫ እንዲፈቱ መግለጫዎች ሲያወጣ ቆይቷል። በተለያየ ጊዜ ፈቱ ቆይተው እስከ ቅርብ ሳምንት ድረስ ከሆኑ እስከ ዛሬ ሁለት ሳምንት ገደማ አምስት ዳኞች ቀርተው ነበር። በትናንትና ሁለት ሁሉም ዳኞች ከታሰሩበት እስር ቤት ሁሉም ተፈተዋል። አጠቃላይ በመጀመሪያ አካባቢ ታስረው የነበረ 13 ዳኞች ናቸው። መጀመሪያ ሳምንት ላይ ከአስር ቀን እስር በኋላ 4 ዳኞች ተፈቱ። 9 ዳኞች ረጅም ጊዜ ታስረው ከቆዩ በኋላ ወደ 4 ዳኞች በጊዜ ሂደት እየተፈቱ ቆዩ። አሁን በትናንትና ሁለት 3 ከትናንትና በፊት ባሉት 2 ቀናት ደግሞ 2 እና 3 ቀናት ውስጥ ደግሞ ቀሪዎቹ 2 ዳኞች ተፈተዋል። መጀመሪያም የተያዙበት መንገድ ህጋዊ ነው ብለን ስላላሰብን ነው ጥያቄዎችን እናነሳ የነበረው። እያንዳንዱ ዳኛ በምን ተጠርጥሮ እንደተያዘ ምን እንደተነገራቸው አናውቅም። የምናውቀው እውነት ግን ምንድን ነው? ዳኛ በተግባር እየታሰረ ያለው በስራው ምክንያት ነው። ማህበሩ የሚያምነው ይህንን ነው።
በምስራቅ ጎጃም ዞን እነሴ ሳር ምድር ወረዳ ፍርድ ቤት ፕሬዚዳንት የነበሩትና ለአራት ወራት ያህል ታስረው ባለፈው ጥር 10 ቀን 2017 ዓ.ም የተለቀቁት አቶ ዘላለም ተመቸው ፍርድ ቤት ሳይቀርቡ መለቀቃቸውን ተናግረዋል።
መስከረም 19/2017 ነው አጋጣሚ ከጠዋት 3 ሰዓት አካባቢ እንግዲህ ለህግ ጥያቄ ትፈልጋለህ በሚል ያው በወረዳ በነበሩ ሚሊሻዎች የታሰርኩት የሄድኩት እስከ ጥር 10 ቀን ድረስ እስር ቤት ነኝ። የተለያዩ እስር ቤቶች ለቢያ ነው የቆየሁት። ብዙውን እስር ቤት ያሳለፍኩት ያው ዳንግና ማረሚያ ቤት ነው። ፍርድ ቤት አልቀረብኩኝም። የተጠረጠርኩበትን ያንን ያወቁ መረጃና ሎጂስቲክ ነው የሚለው በዚህ ጉዳይ ለተሳተፍከው ነገር ካለ ቃል ስጥ አሉኝ። ያው ቃል ሰጠውኝ። ያው ምንም እንጆ ልስጠረጠርኩበትን ጉዳይ እንዳልፈጸምኩኝ እንጆ ወደ ፍርድ ቤት ምናምን አልቀረብኩኝ።
የአማራ ክልል ምክር ቤት በቅርቡ ባካሄደው መደበኛ ጉባኤ ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤቶች ማጠናከሪያ አዋጅን አጽድቋል። የማህበሩ ተወካይ አቶ ብርሃኑ የዳኞቹ መፈታት ከአዋጁ ጋር እንደማይገናኝ ተናግረዋል።
ከአዋጁ ጋር ይገናኝ እንደሆነ እናስተምኛል። ያው ምናልባትም አንዳንዶቹ ታድሶም ጭምር የተለቀቁ ነው የሚመስለን። እንግዲህ ኢሚኒቲ ኬዝ ነው ብለን ማለት ቀጥታ ልናገናኘው የምንችልበት እድል በግምት አይኖረን ማረጋገጥ ይኖርብናል። ይሄን
የአማራ ክልል ጠቅላይ ፍርድ ቤትና የክልሉ መንግስት ምላሽ አልተገኘም። የጠቅላይ ፍርድ ቤቱን ፕሬዚደንት አቶ አለማን ታግደውን ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የዳኞች ያለመከሰስ መብት የህግ ከለላ የሚሰጥ የአማራ ብሔራዊ ክልል ፍርድ ቤቶች የማጠናከሪያ አዋጅ መጽደቁን አስመልክቶ በፌስቡክ ገጹ ላይ ባወጣው ሪፖርት በክልሉ በየደረጃው በሚገኙ ዳኞች ላይ የሚፈጸሙ የመብት ጥሰቶችን አስመልክቶ በተደጋጋሚ ከሚነሱ አቤቱታዎች በመነሳት በክልሉ ያለው የዳኝነት ነጻነት እንዲከበርና ለዚህም ጠንካራ የህግ ማዕቀፍ እንዲዘጋጅ ምክረ ሀሳቦችን ማቅረቡንና ውትወታ ሲያደርግ መቆየቱን አውስቶ አዋጁን እንደ በጎ ጅማሮ እንደሚመለከተው ከሳምንት በፊት አስታውቆ ነበር። ለአሜሪካ ድምጽ አስቴር ምስጋናው።
የተከታተላችሁት ለምሽቱ ቀዳሚ ያደረግነውን አብይ ርዕስ ነበረ። የትንታኔ መጽሔት ዘገባዎች ናቸው ከዚህ በኋላ የሚቀጥሉት። ትራምፕ ከፈረንሳዩ መሪ ጋር በዩክሬን እጣ ፈንታ ላይ ተወያዩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዩክሬን የሚካሄደውን ጦርነት ለማስቆም ከዩክሬንና ከሩሲያ ጋር ስምምነት ላይ ለመድረስ መቃረባቸውን ተናግረዋል። ትራምፕ ይህንን ያሉት ትላንት ከፈረንሳዩ መሪ ኢማኑኤል ማክሮን ጋር በዋይት ሀውስ ተገናኝተው ስብሰባዎችን ካካሄዱና አውሮፓ ትልቅ ሚና እንዲኖራት ካሳሰቡ በኋላ ነው። ፓሪስ በበኩሏ ከሞስኮ ተጨማሪ ማረጋገጫዎችን ትፈልጋለች። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በዋይት ሀውስ ፈጠን ያለ አቀባበል የተደረገላቸው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቀጥታ ያመሩት በዩክሬን የሚካሄደውን ጦርነት ወደ ፍጻሜው ለማምጣት ወደ ተደረገው ውይይት ነው። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት 3 ዓመት ያስቆጠረውን ጦርነት የሚያስቆም ስምምነት እንዲደረስ ፍላጎታቸውን አሳይተዋል። ይህም ወሳኝ በሆኑት የዩክሬን ማዕድናት ዙሪያ የሚደረግን ስምምነት ያጠቃልላል ያሉት ትራምፕ ስምምነቱ በመጪው ሳምንት በዩክሬን ፕሬዝዳንት ሊፈረም እንደሚችልም አመልክተዋል።
That's what's good that I'm coming in now, but I think it's to the very much benefit of በሁለቱም በኩል ትልቅ አለመተማመን አለ። ለዚያ ነው የኔ መምጣት ጥሩ የሚሆነው። ሩሲያም ስምምነት አድርጋ አገሯን እውነታዊ በሆነ መልኩ ወደ መምራት መመለሷ የሚጠቅማት ይመስለኛል። ያንን ማድረግ እንደሚፈልግ አምናለሁ። ልሳሳት እችላለሁ፣ ግን ስምምነት ላይ መድረስ እንደሚፈልግ አምናለሁ።
የፈረንሳዩ ፕሬዝዳንት በበኩላቸው ትራምፕ አውሮፓ ለዩክሬን ብድር ሰጥታለች ማለታቸውን ጥንቃቄ በተሞላበት መንገድ ሊያርሟቸውና ሞስኮን በማመን ዙሪያ ሊያስጠነቅቁ ሞክረዋል።
My strong point was to say, let's try to get something first which can be assessed, checked and verified.
አጠናክሬ መናገር የሚፈልገው መጀመሪያ አንድ ነገር ላይ እንድረስ ነው። ሊጣራ ሊመረመርና ሊረጋገጥ የሚችል ነገር ላይ በአጭር ጊዜ ውስጥ ዋስትና መያዛችን እናረጋግጥ። የዛኔ ለመሳተፍ ዝግጁ እንሆናለን። ፈረንሳይን በተመለከተ አብዛኞቹ የአውሮፓ ሀገሮች ለመሳተፍ ዝግጁ ናቸው። ነገር ግን የአሜሪካን ድጋፍ እንፈልጋለን፣ ምክንያቱም ይሄ መታመንና የደህንነት ማረጋገጫ አካል ነው። ይሄ ጋራ መከላከል አቅማችን ነው። ፕሬዚደንቱ ይህንን የማረጋገጥ ማላቸው ብያምናለሁ።
በዊልሰን ማከል ጥናት አጥኚ የሆኑት ዊሊያም ፓሜራንስ ሁለቱ መሪዎች በስብሰባቸው ምን እንዳሳኩ ያስረዳሉ።
በሩሲያና ዩክሬን መካከል የሚኖረውን ሰላም ለማጠናከር የአውሮፓ ሰላም አስከባሪ ኃይሎች እንዲሰማሩ የተስማሙ ይመስላል። ጎን ለጎን የነበሩ እኔ ያላገኘኋቸው ተጨማሪ ጉዳዮች አሉ። ነገር ግን ሰላም ስምምነት ላይ ለመድረስና ሰላምን ለማስከበር ደግሞ ሰላም አስከባሪዎችን የመጠቀም ሙከራ አለ።
የዩክሬን ፕሬዝዳንት በበኩላቸው ተስፋ እንዳላቸውና የዋሽንግተን ሚና አስፈላጊነት ላይ አጽንኦት ሰጥተው ተናግረዋል።
Our teams are already working productively with the US
ከዩናይትድ ስቴትስ ጋር የኢኮኖሚ ስምምነት ላይ ለመድረስ በጥሩ ሁኔታ እየሰራን ነው። ዋሽንግተን ውስጥ እንፈራረማለን ብለን ተስፋ እናደርጋለን። ፕሬዚደንት ትራምፕ ከእርስዎ መስማት እንፈልጋለን፣ ምክንያቱም ሕዝባችን፣ ቤተሰቦቻችን ሁሉም ተጨንቀዋል። የአሜሪካ ድጋፍ ይኖረናል። አሜሪካ የነጻው ዓለም መሪ ትሆናለች። እውነቱን ለመናገር ለሕዝባችን፣ ለጠቅላላው ሕይወታችን የአሜሪካ ድጋፍ፣ የአሜሪካ እርዳታ አስፈላጊ ነው።
የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶጋንን ጨምሮ ሌሎች የዓለም መሪዎች ዩክሬን በዋሽንግተንና በሞስኮ መካከል በሳውዲ አረቢያ ከተካሄዱት ከፍተኛ ውይይቶች ተገላለች ሲሉ ስጋታቸውን ገልጸዋል።
Apart from the Istanbul process, Russia has been excluded from the table.
ከኢስታንቡል ሂደት ውጪ ሩሲያ ከተለያዩ ውይይቶች ተገላ ነበር። በዚህ ምክንያት የሚፈለገው ውጤት አልመጣም። በአዲሱ ሂደት ውጤት እንዲመጣ ከተፈለገ ዩክሬን መካተት አለባት። ይህ ጦርነት ማብቃት ያለበት በጋራ ድርድር ነው።
የሩሲያ መሪ ግን የስካውኖቹ ንግግሮች በአንድ ጉዳይ ላይ ያተኮሩ አይደሉም ብለዋል።
በስልክ በነበረው ንግግርም ሆነ በሪያድ በተደረገው ስብሰባ ከዩክሬን ቀውስ ጋር የተያያዙ ነገሮችን ነካክተናል። ነገር ግን በጥልቀት አልተወያየንም። ሆኖም ጉዳዩን ለመመልከት ተስማምተናል። ይህም ሲሆን ደግሞ የአውሮፓ ሀገራት ተሳትፎ ላይ ተቃውሞ የለንም።
ይህ በእንዲህ እንዳለ አውሮፓ ውስጥ ዩክሬን ያስከፊውን ጦርነት ሶስተኛ ዓመት መታሰቢያ ሰኞ ዕለት ሐዘን ባጠላበት ስሜት አክብራለች። ታዋቂው የፓሪስ አይፍል ታወር ሐውልትም በዩክሬን ባንዲራ ቀለሞች ደምቆ ታይቷል። በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአሜሪካ የመከላከያ ሚኒስትር ፒክ ሄክሴስ የኤታማዦር ሹሞች ቡድን ሰብሳቢ የሆኑት ሲኪው ብራውን ከስራቸው የተባረሩበትን ምክንያት ባለፈው ሳምንት መጨረሻ ላይ አስረድተዋል። ባለፈው አርብ ነበር ፕሬዚዳንት ዶናልድ ትራምፕ የኤታማዦር ሹሞቹ ሰብሳቢ ከስራቸው ማንሳታቸውን በማህበራዊ መገናኛ ብዙሃን ያስታወቁት። የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ ዝርዝሩን ልካለች። እንግድ ወልዴ ያቀርበዋል።
ፕሬዚደንት ዶናልድ ትራምፕ የኤታማዦር ሹሞቹ ሰብሳቢ የሆኑትን ሲኪው ብራውን ከስራቸው ማንሳታቸው በወታደራዊ ስራ ውስጥ ፖለቲካ ጣልቃ እንዲገባ እንደማድረግ ይቆጠራል የሚለውን ነቀፌታ የመከላከያ ሚኒስትሩ ፒት ሄግሴት አጣጥለዋል።
This is a reflection of the president wanting the right people around him to execute the national
ይህ ፕሬዝዳንቱ የብሔራዊ ደህንነት ተግባራቸውን በተመለከተ ትክክለኛው ሰዎች በዙሪያቸው እንዲሆኑ ከመሻታቸው የመነጨ ነው። ለሲኪ ብራውን ትልቅ ክብር አለኝ። ባለፈው አንድ ወር ውስጥ እርሳቸውን ለማወቅ እድል አግኝቻለሁ። የተከበሩ ሰው ናቸው። ለአሁን ወቅት ግን ትክክለኛው ሰው አይደሉም።
ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅት በማህበረሰቡ ውስጥ ስላሉ ጉዳዮችና ለእኩልነት ጥያቄዎች ትኩረት የሚሰጡ ወይም አሁን ባለው የአሜሪካውያን አገላለጽ የዎክ አስተሳሰብንና ይህንንም የሚያራምዱ ከፍተኛ ወታደራዊ መሪዎችን ከስራ እንደሚያባረሩ ቃል ገብተው ነበር። በዚህ የፕሬዚደንቱ ሐሳብ አዲሱ የመከላከያ ሚኒስትር ፒት ሄክሴትም ይስማሙበታል። ለመከላከያ ሚኒስትርነት ከመታጨታቸው በፊት በአንድ ፖድካስት ላይ ይህን ብለው ነበር።
First of all, you got to fire you got to fire the chairman of joint chiefs.
ከሁሉ በፊት የታማጆር ሹሞችን ሰብሳቢ ማባረር አለበት።
በእንዳርፓና ቁጣጥር 2022 ሲኪው ብራውን የአየር ኃይሉ ኤታማጆር ሹም በነበረበት ወቅት በቀድሞው ፕሬዝደንት አስተዳደር ውስጥ ካሉ ሲቪል ባለስልጣናት ጋር በመሆን በአየር ኃይል ውስጥ የሚካሄደው ቅጥር ሁሉን አይነት የማህበረሰብ ክፍል ያካተተ እንዲሆን ዘርንና ጾታን ታሳቢ ያደረገ እንዲሆን መመሪያ ሰጥተዋል። ሉዊስ ካልዴራ የቀድሞው የሰራዊት መሪ ናቸው።
ፓኒሽንግ ሲኒየር ሚሊተሪ ሊደርስ because they were appointed in the previous administration or carried out the policies of the previous administration
ከፍተኛ ወታደራዊ መሪዎችን ባለፈው አስተዳደር ስለተሾሙ ለካውን ያለውን አስተዳደር ፖሊሲዎች እንደሚተገብሩ ሁሉ ያለፈውን አስተዳደር ፖሊሲዎች ስለተገበሩ ከሥራ ማባረሩ ትክክል አይደለም።
ከሲኪው ብራውን በተጨማሪ የባህር ኃይል አድሚራል የሆኑትን ሊሳ ፍራንቼቲን የአየር ኃይል ምክትል ኤታማዦር ሹሙን ጂም ስላይፍ እንዲሁም ሌሎች በሰራዊት ውስጥ ያሉ ከፍተኛ አዛዦችን የመከላከያ ሚኒስትሩ ከስራቸው አንስተዋል። የባህር ኃይል አድሚራል የሆኑት ሊሳ ፍራንቼቲ ከኤታማዦር ሹሞች ውስጥ ብቸኛ ሴት ነበሩ። ሉዊስ ካልዴራ በዚህ ላይ የሚሉት አለ።
It's not lost on anyone that they have removed the only African American and the only woman who served on the
ብቸኛ የነበረችውን ጥቁር አሜሪካዊ ከኤታማዦሮች ውስጥ ብቸኛ የነበረችውን ሴት ማባረራቸው ለሁሉም ግልጽ ነው።
በጦር ሜዳ ጠላትን የመደምሰስ ብቃት የሰራዊቱ ዋና ትኩረት መሆኑን የተናገሩት ፔት ሄክሴት የሰራዊቱ ጥንካሬ ብዝሃነትን ማስተናገዱ ሳይሆን አንድነቱን መጠበቁ እንደሆነ ተናግረዋል።
Our strength is our shared purpose, regardless of our background, regardless of how we grew up.
ከየትም የማህበረሰቡ ክፍል እንምጣ፣ እንዴት እንደደግ፣ ጾታችን ምን ይሁን፣ ከየትኛውም የዘርግ እንድንምጣ ጥንካሬያችን በጋራ ያዝነው አላማ ነው።
ሄክሴት ዛሬ ማክሰኞ ከአሜሪካ የተባረሩ ስደተኞች መቆያ በሆነውና ኪዋ በሚገኘው ጓንታናሞ ቤይ ጉብኝት እንደሚያደርጉ ይጠበቃል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት 17 ስደተኞችን በስፍራው ይዟል። የትረምፕ አስተዳደር ደግሞ በደርዘን የሚቆጠሩ ስደተኞች ወደ ሀገራቸው ከመባረራቸው ፊት በዚህ ስፍራ እንዲቆዩ በማድረግ ላይ ነው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዷችንን ነው። አስከትለን የምናልፈው ወደ ንግድና ምጣኔ ሀብት ዘገባ ነው። በየካቲት ወር 2016 ዓ.ም ምረት ኢትዮጵያ ከዓለም አቀፉ የክሪፕቶ ከረንሲ መገበያ አይነቶች መካከል አንዱ የሆነውን የቢትኮይን ማይኒንግ ወይም በግርድፍ ትርጉሙ በይነ መረብ አሰሳ ወይም ፍለጋ በመጀመር ከአፍሪካ ቀዳሚዋ ሀገር ሆናለች። ሀገሪቱ ባለፉት 15 ዓመታት በገነባቻቸው የሃይድሮኤሌክትሪክ ኃይል ማመንጫ ግድቦች አማካኝነትም ከፍተኛ የኃይል አቅርቦት ቢኖራትም የኤሌክትሪክ ኃይሉን ለተገልጋይ ተጠቃሚ ህዝብና ለሚፈለገው ግልጋሎት ተደራሽ ለማድረግ የሚያስችል አቅም አለመገንባቷን ባለሙያዎች ይናገራሉ። ይህን ክፍተት በመጠቀምም ከ22 በላይ የሚሆኑ ዓለም አቀፍ የቴክኖሎጂ ተቋማት ከፍተኛ የኤሌክትሪክ ኃይል አቅርቦት የሚሻውን የቢትኮይን ማይኒንግ ለመቀላቀል ወደዛው ገብተዋል። በዚህ ዙሪያ የተጠናቀረ ዘገባ ተከታዩ ነው።
በጉርጉሩ ሳያኑ የዘመን አቆጣጠር በ2008 ሳቶቺ ናካማቶ በሚል የብር ስም በሚታወቅ የቴክኖሎጂ ባለሙያ የተፈለሰፈው ቢትኮይን በማናቸውም ሰዓት በየትኛውም የዓለም ክፍል ያለ ባንክና ያለ ምንም የገንዘብ መተመኛ ለመገበያየት የሚያስችል ሲሆን በበይነ መረብ ላይ ባለቤቱ በሚመሰርተው የሚስጥር ቁልፍ ብቻ የሚንቀሳቀስ ነው። መስራቹ ሳቶቺ ናካማቶ በቁጥር የተወሰኑ ቢትኮይኖችን ኮድ ባላቸው ቁልፎች በመቆለፍ ሰዎች አስሰው በማግኘት እንዲጠቀሙባቸው ለቋል። በኢትዮጵያ ፈቃድ አውጥተው የቢትኮይን ማይኒንግ ወይም ደግሞ አሰሳ ከጀመሩ ተቋማት መካከል ቀዳሚ የሆነው QRB Labs ተቋም መስራች አቶ ነሞ ስምረት ሀገሪቱ የምታመርተውን ኤሌክትሪክ ኃይል አቅርቦት ተደራሽ ለማድረግ የሚያስችል መሰረተ ልማት አለመኖሩን ጠቅሰው የቢትኮይን አሰሳ በግድቦቹ የሚባክነውን ኤሌክትሪክ ኃይል ወደ ዶላር እንድትለውጥ አገዟታል ይላሉ።
እኔም ኮፋውንደርም ዲያስፖራ ነን። ይህንን ለመስራት ነው የመጣ ነው። ዋና ፖይንቱ የኢትዮጵያ ኤሌክትሪሲቲ በጣም ጥሩ ሲቹዌሽን ላይ ነበር ለዚህ ኢንዱስትሪ። ይሄ ኢንዱስትሪ ደግሞ ለኢትዮጵያ በጣም ሊጠቀም ይችላል። ግን ለምን ኢትዮጵያ ጥሩ ነው የሚለውን ነገር መብራት ኃይል ኢኢፒ ጋር ሄደን ተነጋገርን እና ፖይንቱ የኢትዮጵያ ኤሌክትሪሲቲ ጄኔሬሽን በጣም እያደገ ነው። አሁን ባለፈው 4 ዓመት ውስጥ 3 እጥፍ አድጓል። ከ2 ጊጋዋት ወደ 6 ጊጋዋት ጄኔሬት ይደረጋል። አሁን የህዳሴ ግድብ ሲያልቅ እና ክሮኤሽያ የሚባለው ፕሮጀክት ሲያልቅ፣ ሌሎችም ዊንድ በሚቀጥለው 2-3 ዓመት ወደ 10 ጊጋዋት ይደርሳል። በዚህ አይነት ሲትዌሽን ሲሆን ሰው ለምቦ ለሚጠቀምበት ቦታ ለማድረስ በጣም ትልቅ ኢንፍራስትራክቸር መሰራት አለበት። ኢትዮጵያ ለምሳሌ አሁን $10 ቢሊዮን ኢንቨስት ማድረግ አለባት በዚህ ፓርክ ላይ ዲስትሪቢሽን። የህዳሴ ግድብ 5 ቢሊዮን ነበረ።
በአሁን ሰዓት 1 ቢትኮይን በዓለም ገበያ ላይ እስከ 90,000 የዩናይትድ ስቴትስ ዶላር ይተመናል። ይሁን እንጂ 1 ቢትኮይንን አስሶ ለማግኘት 155,000 ኪሎዋት የሚሆን የኤሌክትሪክ ኃይል አቅርቦት ያስፈልጋል። ይህ አሃዝ በኢትዮጵያ 1033 መኖሪያ ቤቶችን ለማብራት ያስችላል። በዩናይትድ ስቴትስ ዓለም አቀፍ የቴክኖሎጂ ማዕከል በሆነው ሲልከን ቫሊ ባለሙያ የሆነው ቃል ካሳ በኢትዮጵያ ክሪፕቶከረንሲና የቢትኮይን አሰሳ ምን እንደሆኑ ወጣቶችና ፖሊሲ አውጪዎች ግንዛቤ እንዲኖራቸው ይሰራል። ለብዙዎች በቀላሉ ለመረዳት የሚያዳግተውን ጽንሰ ሀሳብ ለአሜሪካ ድምጽ አብራርቷል።
ቢትኮይን ምንድን ነው ብለን አንዴ ብንጠይቅ፣ ያው ገንዘብ ነው፣ ዲጂታል ነው፣ ኦፕን ነው። ያው ፕሮቶኮሉ ሁላችንም ላይ ማንኛውም ሀገር ሰው እኩል የተጠቀምን ነው። ለኢትዮጵያ እንዴት ነው በጣም የሚጠቅማት? ያው የኢትዮጵያ መብራት ኃይል ረከስ ይላል። ቢትኮይን ደግሞ አሰራሩ ኤነርጂ ይጠይቃል፣ መብራት ኃይል ይጠይቃል። እና ያው ግድብ አለን፣ መብራት ኃይል አሁን 3.2 ሳንቲም ኪሎዋት አወር በዶላር ያስከፈሉ 25 ቢትኮይን ማይነሮች ኢትዮጵያ መጥተዋል።
ኢታን ቬራ መቀመጫውን በሲያትል ዋሽንግተን ያደረገውና ኢትዮጵያን ጨምሮ በልዩ ልዩ የዓለም ክፍሎች ለቢትኮይን አምራች ተቋማት የሶፍትዌርና የማሽን አቅርቦቶችን የሚያመቻቸው ለግዘርቴክ ዋና ስራ አስፈጻሚ ነው። በኢትዮጵያ ከሚገኙ አሳሽ ድርጅቶች ጋርም አብሮ ይሰራል። ኢትዮጵያ በታዳሽ ኃይል ምንጭነቷ ተመራጭ ሆናለች ይላል።
በአሁን ሰዓት የምናየው ነገር ምንድን ነው? ልብ በይ፣ ይህን የምለው ከውጭ ሰው አንጻር ነው። ተጨማሪ መዋለ ንዋይ ለማፍሰስና አማራጮችን ስናይ ኢትዮጵያ ተመራጭ አዲስ ገበያ መሆኗ ነው። ምናልባት እንግዲህ ኢንቨስት ከሚደረገው መዋለ ንዋይ በጥቂቱ ሰብስቴሽንና ትራንስፎርመሮችን በማድረግ ለአገሪቱ የኤሌክትሪክ መሠረተ ልማት ለመገንባት ሊያገለግል ይችላል። በቀጣይ ዓመት በኢትዮጵያ የቢትኮይን ኢንቨስትመንት የመሸጥ አቅም በእጅጉ ያድጋል። አሁን ላይ 600 እስከ 700 ጊጋባይት ኤሌክትሪክ እንጠቀማለን። በቀጣይ ዓመት 1.5 ጊጋባይት የሚሆን የኤሌክትሪክ ኃይል እንጠቀማለን ብለን እንጠብቃለን። ስለዚህ በሚቀጥሉ ዓመት ከፍተኛ የሆነ መዋለ ንዋይ ፍሰት ይኖራል።
ኢታን ቬራ ቢትኮይን የሀገሪቱን ሕዝብ የኃይል አቅርቦት እየተሻማ ይሆን እንደሆነ በአሜሪካ ድምጽ ለቀረበለት ጥያቄ በኢትዮጵያ የሚመነጨው ኃይል በተገቢው መንገድ ለማህበረሰቡ ተደራሽ ለማድረግ የሚያስችል የመሰረተ ልማት አቅም አለመኖሩን ጠቅሶ በቢትኮይን ፍለጋ የተሰማሩ ተቋማት የኃይል መጠኑ ሳይባክን ሀገሪቱ ገቢ እንድታገኝ እያስቻሉ ነው ይላል። አብዛኞቹ በቢትኮይን አሰሳ ላይ የተሰማሩ ተቋማት ድርጅቶቻቸውና ማሽኖቻቸውን በኃይል አመንጪ ግድቦች አቅራቢያ እንደሚተክሉም ገልጿል። በአንድና በሁለት ሰው የሚሰራውና እምብዛም የስራ ዕድል ፈጠራ አቅም የሌለው የቢትኮይን አሰሳ ስራ ሀገሪቱ ተጨማሪ የውጭ ምንዛሬ እንድታገኝ በማድረግ ረገድ ስኬታማ ሆኗል። ሀገሪቱ ባለፈው ዓመት ብቻ 55 ሚሊዮን ዶላር ገቢ ስታደርግ የያዝነው የ2017 ዓመት ሲጠናቀቅ 123 ሚሊዮን ዶላር ገቢ እንደምታገኝ የዓለም አቀፍ የገበያ ትንተና ገጽ የሆነው ናስክ ደንብዮአል። ይሁን እንጂ ስራውን በማሳለጡ ረገድ ተግዳሮቶችና መጓተቶች እንዳሉ የኪዩአርቢ ላብስ መስራች አቶ ነሞ ስምረት ይገልጻሉ።
ፋይናንስ እና ኢኮኖሚ እና ኤነርጂ ሚኒስትሪ ኦፍ ቴክኖሎጂ ጋር ስንናገር በጣም ሰፖርቲቭ ነበሩ፣ በደንብ ቫሊዩ ገባቸው። ግን በኋላ የኢትዮጵያ እንግዲህ በጣም ቢዝነስ ለመስራት ቀላል ሀገር አይደለም። ብዙ ነገሮች፣ ብዙ ፕሮብለሞች አሉ። የሆነ ኮምፒውተር ወይም ኮሚኒኬሽን እቃ ሲመጣ ሴኪሪቲ አፕሩቫል ያስፈልገዋል ኢምፖርት ለመደረግ እና ኦፍኮርስ ምንም ኤክስፔክት አላደረግነውም ነበር። ቢካዝ ቢትኮይን ምንም ፕራይቬት ኢንፎርሜሽን የለውም። ቢትኮይን ማይኒንግ ስትሰሪ ምንም ሴኪሪቲ ኢምፓክት የለውም። ግን ልዩ አይነት ማሽን ነው ግን እና አይ ይሄ ካልተፈቀደ መግባት አይችልም። ጀስት ኮምፒውተር እኮ ነው፣ እንደ ላፕቶፕ ሰርቨር አለ፣ ዴስክቶፕ አለ፣ ይሄ ደግሞ ጀስት ለየት ያለ ኮምፒውተር ነው ብለን ስንከራከር ነበረ። እሱ ፓርት 2 ዓመት ፈጀ።
የለግዘርቴክ ስራ አስፈጻሚ ኢታን ቬራም ሀገሪቱ ስራውን ለማሳለጥ የሚረዳ የፌዴራልና የክልል ፖሊሲዎችን ማዘጋጀት እንደሚያስፈልጋት ጠቁሟል።
ከቢትኮይን ፍለጋ ወይን አሰሳይት አንጻር ኢትዮጵያ በእርግጠኝነት በዓለም አቀፍ ደረጃ የተሻሉ ክልሎች አንዷ መሆኗ የሚታወቅ ይመስለኛል። ነገር ግን ምናልባት ይህንን ስል ትንሽ የዛባ አመለካከት ኑሮኝ ይሆናል። ነገር ግን አሜሪካ ውስጥ ስራ ለማስኬድ የሚያግዝ ግልጽ የሆነ ህግና ደንብ አለ። ስለዚህ ለባላፍቶቹ ቁርጡን ለማወቅና አማራጭ ለመፈለግ በጣም ቀላል ነው።
የተከበራችሁ አድማጭ ተመልካቾቻችን ይሄንን ዘገባ ሙሉን ለመከታተል ድረገጻችን ላይ ታገኙታላችሁ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ከንጉሱ ታምሬና ከጽዮን ግርማ እንዲሁም ከአሜሪካ ድምጽ ባለሙያዎች ጋር ጤና ይስጥልኝ። Thank you.